ይህ የአሜሪካ ድምፅ ራዲዮ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ግንቦት 9 2014 ዓ.ም ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገለጹ።
ለማንኛውም ግን መንገዱ እስከሄደ ድረስ ይህንን ምንችለውን ያህል እንስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግን ያለ ነው። ትናንትና ለምሳሌ ወደ 85 ትራክ እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም ግን መጀመር አለብን። ለዜጎች ሲባል ማለት ነው። ይህን ነው መስራት ያለብን።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ለተወካዮች ምክር ቤት የእቅድ አፈጻጸም ሪፖርት ሲያቀርቡ ከተናገሩት የተቀነጨበውን ነበር የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ወደ ትግራይ ክልል የሚገባው እርዳታ የተሻሻለ ቢሆንም ባለው ችግር ምክንያት አሁንም በቂ አለመሆኑን የክልሉ የገጠርና የግብርና ልማት ቢሮ መግለጹን እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ ዘገባዎች በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የዕለቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ዘ ኢኮኖሚስት መጽሔት የኢትዮጵያ መንግስት በተሳሳተ የጋዜጠኝነት አሰራር የወነጀለውን ጋዜጠኛውን ከሀገር ማስወጣቱን አስታወቀ። ዘ ኢኮኖሚስት ትናንት ሰኞ ባወጣው መግለጫ ጋዜጠኛው ስራውን ሙያውን ባከበረ አድላዊ ባልሆነና ብዙ ጊዜም ያለ ፍርሃት በድፍረት የሚያከናውን ጋዜጠኛ ነው ሲል ተከላክሎ በኢትዮጵያ መንግስት መባረሩን አረጋግጧል። የኢትዮጵያ መንግስት አዲስ አበባ ተመድቦ ይሰራ የነበረውን ጋዜጠኛችንን ታም ጋርድነርን ባለፈው አርብ እንደ አውሮፓውያን አቆጣጠር ግንቦት 13 ቀን የፕሬስ ፈቃዱን ነጥቆ በ48 ሰዓት ውስጥ ከሀገሪቱ እንዲወጣ አዞታል ብሏል። የኢትዮጵያ የብሮድካስት ባለስልጣን ለኢኮኖሚስቱ ጋዜጠኛ ታም ጋርድነር በጻፈው ደብዳቤ የስራ ፈቃዱ መነጠቁንና ኢኮኖሚስት በምትኩ ሌላ ጋዜጠኛ መላክ እንደሚችል አሳውቋል። የኢትዮጵያ መንግስት ባለፈው የአውሮፓ 2021 ዓ.ም ግንቦት ወር ውስጥም የኒውዮርክ ታይምስ ጋዜጣ ዘጋቢ የነበረውን ሳይመን ማርክስን ማስወጣቱን የኤኤፍፒ ዘገባ ጨምሮ አስታውሷል። ጋዜጠኛው ታም ጋርድነር ጦርነት ሲካሄድበት ወደ ቆየው የትግራይ ክልል ተጉዞ እንደነበረ የገለጸው ዘ ኢኮኖሚስት ትግራይን ጨምሮ በአጠቃላይ ከኢትዮጵያ ያጠናቀራቸው ዘገባዎቹ የሙያ መስፈርቱን ያሟሉ፣ ካድሎ ነጻ የሆኑና አዘውትሮም በድፍረት ያጠናቀራቸው ዘገባዎች ናቸው ብሏል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የኢኮኖሚስት ጋዜጠኛው የስራ ፈቃዱን ተነጥቆ መባረሩ እንዳሳዘነው ገልጿል። ጋዜጠኞች ሙያዊ ስነ ምግባርን በጠበቀ መንገድ ለሕዝቡ መስራት መቻል አለባቸው ብሏል ኤምባሲው። ኢትዮጵያ ውስጥ ጋዜጠኞች ስራቸውን በቀል ወይም ከሕግ ውጪ መታሰር ይደርስብናል፣ ነጻነታችንን አሊያም ሕይወታችንን እናጣለን ብለው ሳይፈሩ የመስራት መብታቸው እንዲከበር ሙሉ በሙሉ እንደግፋለን ሲል የዩናይትድ ስቴትስ ኤምባሲ አስታውቋል። በሌላ ዜና የሐረሪ ክልል ማስ ሚዲያ ኤጀንሲ ጋዜጠኛና የመዝናኛ ፕሮግራም አዘጋጅ ሙሄዲን አብዱላሂ ከ8 ቀናት በፊት ከስራው ቦታው ተወስዶ መታሰሩ ተገለጸ። የአፋን ኦሮሞ ክፍል በወሊድ ፈቃድ ላይ የምትገኘውን ባለቤቱን ጋዜጠኛ ሄለን ጀማልን አነጋግሯታል። የሐረሪ ክልል ምክትል ኮሚሽነር ኡመር ኡሜ ለቪኦኤ በሰጡት ቃል ሙሄዲን ሁከት ሊያስነሳ የሚችል መልእክት በማህበራዊ መገናኛ በማጋራቱ ጉዳዩ እየተመረመረ ነው ብለው ዛሬ ፍርድ ቤት የዋስ መብት እንደሰጠውም ገልጸዋል። ዩናይትድ ስቴትስ ሶማሊያ ውስጥ አነስተኛ ቁጥር ያለው ሰራዊት እንድትመድብ ፕሬዚደንት ጆ ባይደን ፈቃድ ሰጥተዋል። ፕሬዚደንት ባይደን ከአልቃይዳ ጋር ቁርኝት ባለው ታጣቂ ቡድን በአልሸባብ ላይ እርምጃዎች የሚወስድ ከ500 የማይበልጥ ቁጥር ያለው ሰራዊት እንዲመደብ መፍቀዳቸውን አንድ የዋይት ሀውስ ባለስልጣን ትናንት ሰኞ ነው ያስታወቁት። ይህ የፕሬዚደንት ባይደን እርምጃ በቀደሙት ፕሬዚደንት ዶናልድ ትራምፕ አስተዳደር ከሶማሊያ የአሜሪካ ወታደሮች እንዲወጡ የተደረገውን ውሳኔ የሚቀለብስ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የማሊ ወታደራዊ መንግስት የመፈንቅለ መንግስት ሙከራ ተደርጎ አከሸፍኩ ሲል ተናገረ። በስም ባልጠራው የምዕራብ ሀገር የሚደገፉ የጦር ሰራዊት መኮንኖች ባለፈው ሳምንት ያደረጉትን የመፈንቅለ መንግስት ሙከራ አክሽፈናል ነው ያለው። በመንግስቱ ቴሌቪዥን የተነበበው መግለጫ ለውጥ ጠል የሆኑ ጥቂት የማሊ መኮንኖችና ባለሌላ ማዕረግ ወታደሮች ያሉበት ቡድን ባለፈው እንደ አውሮፓውያን አቆጣጠር ግንቦት 11 መንግስት ሊገለብጡ ሞክረው ነበር ብሏል። ሙከራውን ያደረጉት በአንድ የምዕራብ ሀገር ድጋፍ ነው ያለው መግለጫው በዝርዝር ያብራራው ነገር የለም። የሊቢያ ተቀናቃኝ ቡድኖች ትሪፖሊ ውስጥ ከባድ ውጊያ ማካሄዳቸው ተሰማ። ዛሬ ማክሰኞ ዋና ከተማዋ ላይ ውጊያ የተቀሰቀሰው በፓርላማው የተሾሙት ጠቅላይ ሚኒስትር ፋቲ ባሻጋ ለመልቀቅ ፈቃደኛ አልሆን ካለው ተቀናቃኝ ቡድን ላይ ያስተዳደሩን ስልጣን ለመረከብ ሙከራ ማድረጋቸውን ተከትሎ ነው ተብሏል። ቀውሱ ለሁለት ዓመታት ያህል አንጻራዊ ሰላም ያገኘችውን ሀገር ወደ ተራዘመ ውጊያ ሊመልሳት ይችላል የሚል ስጋት አስነስቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን በታጣቂ ጥይት ለተገደሉት ሰለባዎች አክብሮታቸውን ለመግለጽ ዛሬ ወደ ኒውዮርኳ በፍሎ ከተማ ተጉዘዋል። ፕሬዚደንቱ አሜሪካውያን ለጥላቻ መሸሸጊያ ቦታ እንዳይሰጡ የዩናይትድ ስቴትስ ምክር ቤትም የመሳሪያ ቁጥጥር ሕግ እንዲደነግግ በማለት ጥሪ እንደሚያቀርቡ ተዘግቧል። ፕሬዚደንቱና ቀዳማዊት እመቤቲቱ ባለፈው ቅዳሜ በጅምላ ጥቃት በጥይት ለተገደሉት ሰለባዎች ወደ ተዘጋጀው የመታሰቢያ ስፍራ በመሄድ አክብሮታቸውን ይገልጻሉ። ባለፈው ቅዳሜ በፈሎ ከተማ ውስጥ በብዛት ጥቁሮች በሚኖሩበት ሰፈር በሚገኝ የምግብና የሸቀጣሸቀጥ መደብር በጅምላ ተኩስ የከፈተው ፔተን ጂንድሮን የተባለው የ18 ዓመት ዕድሜ ያለው ነጭ 10 ሰዎች ገድሎ ሌሎች 3 ሰዎችን ማቁሰሉን ባለስልጣናት ገልጸዋል። ተኩሶ ከመታቸው ሰዎች መካከል 11 ጥቁሮች ናቸው። የፌደራል ምርመራ ቢሮ ጥቃቱን በጥላቻ ወንጀልነት እየመረመረ መሆኑ ተገልጿል። ለሶስት ወራት በሩሲያ የቦምብ ድብደባና ከበባ ስር የቆየችው የዩክሬን ስትራቴጂያዊ ከተማ ማሪዮፖል ከጥቂት አካባቢዎች በስተቀር በሩሲያ ቁጥጥር ስር ውላለች። የዩክሬን የጦር ኃይል ማሪዮፖል ከሚገኘው የብረታ ብረት ፋብሪካ የቀሩትን ተዋጊዎች ለማስወጣት ዛሬም ተንቀሳቅሷል። ትናንት ከ260 በላይ ተዋጊዎች መውጣታቸው ተሰምቷል። ዩክሬን ወታደሮቿ ከካርኪቭ የሩሲያ ወታደሮችን አባረው ድንበሩ ላይ ደርሰዋል ያለች ሲሆን አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን የዩክሬን ኃይሎች ከድንበሩ 3 ወይም 4 ኪሎ ሜትር ርቀት ላይ ደርሰዋል ብለዋል። በሌላ ዜና ስዊድን የሰሜን አትላንቲክ ቃል ኪዳን ድርጅት አባል ለመሆን ማመልከቻ ፈርማ አስገብታለች። ትናንት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ኔቶ ፊንላንድና ስዊድን ውስጥ ወታደራዊ ኃይሉን የሚያጠናክር ከሆነ አጸፋ እመልሳለሁ ሲሉ አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሞት ለተለዩት የተባበሩት የአረብ ኤሚሬቶች ፕሬዚደንት ቤተሰብ ሐዘናቸውን ገልጸዋል። ምክትል ፕሬዚደንት ሃሪስ እና የውጭ ጉዳይ ሚኒስትር ብሊንከን በመካከለኛው ምስራቅ ብቻ ሳይሆን ከክልሉም ውጪ ተጽዕኖ ፈጣሪ ከሆኑት ከሟቹ ፕሬዚደንት ወንድም ከአዲሱ ፕሬዚደንት ሼህ መሐመድ ቢን ዛይድ አልነህያን ጋርም ተገናኝተው ተነጋግረዋል። በማስከተል የውጭ ጉዳይ ሚኒስትር ብሊንከን ከኤሚሬትሱ አቻቸው ሼህ አብዱላሂ ቢን ዛይድ አልነህያን ጋር እራት ላይ መገናኘታቸው ተዘግቧል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 9 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዛሬ በተካሄደው ጂሮ ደ ኢታሊያ የብስክሌት 10ኛ ዙር ውድድር ኤርትራዊው ቢኒያም ግርማይ አንደኛ ወጥቷል። የ22 ዓመቱ ወጣት ቢኒያም ይህን ውድድር በማሸነፍ የመጀመሪያው ጥቁር አፍሪካዊ በመሆንም ታሪክ ሰርቷል። ቢኒያምን እንኳን ደስ ያለህ እያልን ወደ ቀዳሚው ያብይ ርዕስ ዘገባችን እናልፋለን። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የመስሪያ ቤታቸውን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ለተወካዮች ምክር ቤት ሲያቀርቡ እንዳሉት መንግስት የሰብአዊ ድጋፍ አቅርቦት ወደ ትግራይ ክልል እንዲገባ ምቹ ሁኔታ በመፍጠሩ ችግሮችን በሰላም ለመፍታት የሚያስችል እርምጃ በመውሰዱና መሰል ተግባራት ምክንያት ከምዕራባውያን ጋር መተማመን እየተፈጠረ ይገኛል ብለዋል። ከሰብአዊ ድጋፍ አቅርቦት ጋር በተያያዘ መሻሻሎች ቢኖሩም አሁንም ግን ችግሮች እንደሚስተዋሉ የተለያዩ አካላት በመግለጽ ላይ ናቸው። የኢትዮጵያ መንግስት ከሱዳን ጋር ያለውን ችግር በዲፕሎማሲ መንገድ ለመፍታት በጥረት በማድረግ ላይ መሆኑንም በሪፖርታቸው የገለጹት አቶ ደመቀ በወረራ የተያዘውን መሬት ግን በየትኛው መመዘኛ ይመለሳል ብለዋል። አቶ ደመቀ ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኬኔዲ አባተ ነው የተከታተለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የ2014 ዓመተ ምህረት በጀት የውጭ ጉዳይ ሚኒስቴርን የ9 ወራት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ያለፈው አንድ ዓመት ውስጣዊና ውጫዊ ፈተናዎች የበዙበት እንዲሁም የዲፕሎማሲ ስራውን በእጅጉ የተፈተነበት ነበር ብለዋል። በተለይ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በኢትዮጵያ ላይ ጫና መፍጠር የሚፈልጉ ያሏቸው የምዕራብ ሀገራትና የተለያዩ ድርጅቶች ከሰብአዊ መብት ጥሰት ጋር የሚገናኙ ክሶችን በማንሳት ፖለቲካዊ ጫና ሲፈጥሩ መቆየታቸውንም ነው አቶ ደመቀ ያብራሩት። አንዳንድ የምዕራብ ሀገራት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለ14 ጊዜያት እንዲሰበሰብ ማድረጋቸውንም የገለጹት አቶ ደመቀ በአሁን ወቅት ግን በኢትዮጵያና በምዕራባውያን መካከል የግንኙነት መሻሻሎች መኖራቸውን ያስረዳሉ።
ለምንድን ነው የመሻሻል የመጣው የሚለው አንደኛ በእኛው በራሳችን ጥረት ነው። የኢትዮጵያ መንግስት የትምምን ለመፍጠር የወሰዳቸው እርምጃዎች ወደ ጦር ወደ ትግራይ እንዳይገባ ያደረገበት ምክንያት እስረኞችን በመልቀቅ የአስቸኳይ ጊዜ አዋጁን በተከበረው ምክር ቤት እንዲነሳ በማድረግ የሰብአዊ ድጋፉ ተጠናክሮ እንዲቀጥል ራሱ የቻለ ኢንዴፊኒት ሁማኒታሪያን ትሩዝ የሚለው የኢትዮጵያ መንግስት የወሰደው አቋም የምክክር ኮሚሽኑ ወደ ስራ እንዲገባ የተመቻቸበት በተከበረው ምክር ቤት መዋቅሩ ጸድቆ ኮሚሽኑ ተሰይሞ እንዲገባ የተደረገበት የአፍሪካ ህብረት የሰየመው የፕሬዚዳንት ኦባሳንጆን ቲም በቅርበት በየደረጃው ከኛ የሚጠበቀውን ትብብርና አብሮ መስራት ያሳየናቸው ፍላጎቶችና ጥረቶች ሁሉም ተደምረው ኢትዮጵያ ውስጥ የመተማመን እርምጃው ዘላቂ ሰላም ለመፍጠር ጥሩ ነው የሚል ተያዘበት ሁኔታ አለ። በሁለተኛ ደረጃ ደግሞ እኛ እንዲህ አይነት የሰላም መንገድ እንትን እያደረግን ባለፈው ሰኔ መጨረሻ ላይ ወደ አማራና ወደ አፋር ይሄ ወራሪ ኃይል ያካሄደው የፈጸመው ጥፋት ደረጃ በደረጃ ማንነቱ እየታወቀ የተወሰኑ አካላት ሚዛናዊ የሆነው ለመመልከት የማከሩበት ሁኔታ አለ። የኛ የዲያስፖራው ግፊትና አጠቃላይ ስራችንም እውነታውን ለማሳወቅ ተጽዕኖ የማሳረፍ ጥረቶቹ እየጨመሩ የመጡበት ሁኔታ አለ። እነዚህ ሁሉ ተዳምረው የተወሰነ መሻሻሎች አሉ።
ኢትዮጵያ ከምዕራባውያን ጋር ያላት ግንኙነት እየተሻሻለ እንዲመጣ ካደረጉ እርምጃዎች መካከል ለትግራይ ክልል ያልተገደበ የሰብአዊ አቅርቦት ተደራሽነት መፈቀዱ እንደሚገኝበት አቶ ደመቀ መኮንን ያነሱ ሲሆን የሕዝብ ተወካዮች ምክር ቤት አባል የሆኑት የአብን ፓርቲ አመራር አባል አቶ ክርስቲያን ታደለም ከዚሁ ጋር በተያያዘ ለአቶ ደመቀ ጥያቄ አንስተዋል።
ከሰብአዊ እርዳታ ጋር በተገናኘ በተለያየ ጊዜ የሀገራችን መልካም ገጽታ በሚያጎድፍ ሁኔታ የተለያዩ የዲፕሎማቲክ ማህበረሰብ አባላት ሲያነሱ ይስተዋላል። ከምንም በላይ የሰብአዊ እርዳታ ትግራይ ህዝብም ሆነ ባሸባሪው የህወሓት ቡድን ምክንያት የተፈናቀሉ የአፋር ወገኖቻችን፣ የአማራ ወገኖቻችን የራሳቸው ወገኖች ናቸው። እኛ ለትግራይ ህዝብ ለመድረስ የምዕራባውያን ቡራኬም አስገዳጅነትም ጫናም ያስፈልገናል የሚል እምነት የለኝም። የትግራይ ህዝብ የኢትዮጵያ አካል ነው፣ ህዝባችን ነው። መሰረታዊ በሆነ መንገድ ለትግራይ ህዝብም ሆነ የአሸባሪ የህወሓት ቡድን ላፈናቀላቸው የአማራና የአፋር ወገኖቻችን ያልተገደበ ሰብአዊ እርዳታ እንዲደርስ ዋነኛ ማነቆ የሆነው ምንድን ነው? የክሱ መነሻ ምንድን ነው? በተለምዶዊ የፖለቲካ ጫና ማሳደር ነው ምክንያት ከሚለው በዘለለ መንገድ መነሻው ምንድን ነው የሚለውን ግልጽ የሆነ ማብራሪያ ክቡር ሚኒስትሩ እንዲሰጡ እንፈልጋለን።
አቶ ደመቀ በመላሻቸው መንግስት የሰብአዊ ድጋፍ አቅርቦቱ ያለመስተጓጎል እንዲደርስ ምቹ ሁኔታ መፍጠሩን ገልጸው ለሚስተዋለው የአቅርቦት ማነስ ተጠያቂ ያደረጉት ህወሓትን ነው።
ምን ጎሎ ነው ይህን ያህል ያልተገደበ ሰብአዊ ድጋፍ ለማድረግ እንቅፋት የሆነው የሚለው የገባው ተሽከርካሪ እንዳይወጣ እዛ ለማድረስ መንገዱ እየተዘጋ የሴኪሪቲ ጥያቄ እየተነሳበት ከአቅም በላይ የሆኑ ሁኔታዎች ሲያስተጓጉሉት ቆይተዋል። አሁን 9 ደረጃ ላይ ነበር የፍተሻ ሂደትን ወደ 2 ነው ዝቅ ለማድረግ የተሞከረው። ኮሪደሩ በእኛ እጅ አይደለም ወይ ጦርነት ውስጥ መግባት አለብን እኛ ደግሞ ወታደሩን ወደዛ እናስገባም እስኪ እድል ካለ እንይ ብለን ቆመና እርዳታውን ለማስገባት ተዘግቷል። አዳዲስ ወረራዎች ተካሂደዋል። አፋሮች በእጅጉ ተፈናቅለዋል። እያንዳንዷ በር ተዘግታለች። ከአፋር ከወረዳ ማዕከላትና ከተወሰኑ ወረዳዎች ወጡ እንጂ አሁንም ቢሆን በዚህ ወራሪ ኃይል ቁጥጥር ስር ያሉ ቀበሌዎች አሉ። ለማንኛውም ግን መንገዱ እስከሄደ ድረስ ይህንን የምንችለውን ያህል እንስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግን ያለ ነው። ትናንትና ለምሳሌ ወደ 85 ትራክ እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም ግን መጨመር አለበት። ለዜጎች ሲባል ማለት ነው። ይህን ነው መስራት ያለብን።
ለሰብአዊ ድጋፍ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሓት ከአፋር ክልል ታጣቂዎቹን ሙሉ በሙሉ ማስወጣቱን የሚገልጹት የክልሉ አመራሮች በበኩላቸው ለችግሩ ተጠያቂ የሚያደርጉት የፌዴራሉን መንግስት ነው። ሆኖም በአሁኑ ወቅት ወደ ክልሉ እየገባ ያለው እርዳታ ተስፋ ሰጭ መሆኑን የተናገሩት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ነገር ግን እጅግ አነስተኛ መሆኑን ሰሞኑን ከቪኦኤ ጋር ባደረጉት ቆይታ አብራርተዋል። እንደ ዓለም ምግብ ፕሮግራምና USAID ያሉ ዓለም አቀፍ ለጋሽ ድርጅቶችም በመንግስት በኩል ምቹ ሁኔታ ከመፍጠር አንጻር መሻሻሎች መኖራቸውንና ወደ ትግራይ ክልል የሚገባው የድጋፍ አቅርቦት መጨመሩን ገልጸው ነገር ግን ሁኔታዎች ይበልጥ መሻሻል እንዳለባቸው ማመልከታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ከቀናት በፊት ባወጣው መግለጫ ቀጣይ ግጭትን ለማስወገድ በፌደራሉ መንግስት በኩል መከናወን አለባቸው ካላቸው ነጥቦች መካከል ያልተገደበ ተደራሽነትን ለማረጋገጥ የተጀመሩ ተግባራትን እንዲያጠናክር ክር የሚል ይገኝበታል። ከዚህ አንጻር መንግስት የሚጠበቅበትን በመወጣት ላይ መሆኑን ያነሱት አቶ ደመቀ ታዲያ ህወሓትን ለሌላ ጦርነት በመዘጋጀት ላይ መሆኑን በመጠቆም ከዚህ ድርጊቱ እንዲታቀብ በሚል መንግስት ለዓለም አቀፉ ማህበረሰብ መልእክት ማስተላለፉንም አንስተዋል። የተመድ የሰብአዊ መብቶች ምክር ቤት በትግራይ ክልል በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር ኮሚሽን አቋቁሞ እንቅስቃሴ መጀመሩን ኢትዮጵያ አሁንም እንደማትቀበልና በዚህ ጉዳይ ላይ ለመወያየት ለድርጅቱ ጥያቄ ማቅረቧንም አቶ ደመቀ በሪፖርታቸው ገልጸዋል። ከዚህ ቀደም በተመሳሳይ ጉዳይ ላይ መሰል ዓለም አቀፍ ምርመራ መካሄዱ ኢትዮጵያ የምክር ቤቱን እርምጃ ላለመቀበሏ አንዱ ምክንያት ነው። ድጋሚ ምርመራ ቢደረግ ምን ችግር ይኖረዋል በሚል ለቀረበላቸው ጥያቄም አቶ ደመቀ ምላሽ ሰጥተዋል።
አንድ ተመርምሮ የመጣን ድምዳሜ መሰረት አድርጎ ወደ ተጠያቂነት ማምራት ነው እንጂ ያንን ወደ ጎን እየገፉ ሌላ አማራጭና ሌላ ሁኔታ በርቀት እየሰሩ ማደናገር አይቻልም። መሬት ላይ ከተበዳዮቹ ጋር በስራው ቦታ ላይ ነው የመስራት ያለብን ብለን እየሰራን ነው። በተቻለ መጠን እዚህ አካባቢ ያላግባብ ስም የመስጠት አንድ ሁኔታ ሲመጣ ለዛ ተገዳዳሪና ማደናገሪያ የሚሆን ሌላ የምርመራ ውጤት ለዓለም አቀፍ ማህበረሰብ የማውጣትና ከፍተኛ መነጣጠቅ ስላለ መሬት ላይ የተጎዱ ወገኖችን የሚታደግ ስራ የተጀመራለን። ስራው እንዲቀጥልና ወደ መጨረሻው እልባት እንዲደርስ ማድረግ ያስፈልጋል። ጎን ለጎን ያሉ ዘመቻዎች ፖለቲካሊ ሞቲቬትድ ሆነና ብዙ ፍላጎት ያላቸው እንደሆኑ ልንረዳ እንችላለን። በውጭ ጉዳይ በዙሪያ በጣም ብዙ ስራዎች ናቸው የሚሰሩት። የዓለም አቀፍ ማህበረሰብ እንዲያውቋቸው የምንሰራቸው ስራዎች አሉ። ተጨማሪ መድረኮች ጠይቀናል። በዛ ጉዳይ ላይ ጠንካራ ስራ እንሰራለን።
ኢትዮጵያ ከኤርትራ ጋር ያላት ግንኙነት ተቋማዊ ሆኖ እንዲቀጥል የሚያስችሉ ተግባራትም በመከናወን ላይ መሆናቸውን አብራርተዋል። ዲፕሎማሲያዊ ግንኙነቶችን ወጥ ለማድረግ በሚል ከውጭ ጉዳይ ሚኒስቴር ውጪ ያሉ የሚኒስቴር መስሪያ ቤቶች፣ ሚኒስትሮችም ሆኑ ሌሎች ከፍተኛ የመንግስት ኃላፊዎች ከውጭ አካላት ጋር ግንኙነት የሚያደርጉት የውጭ ጉዳይ ሚኒስቴርን በማስፈቀድና በማማከር እንዲሆን በሚኒስትሮች ምክር ቤት ውሳኔ መተላለፉንም አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ከዚህ ጋር በተያያዘ ባለፈው ሳምንት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር ኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደራሽነቱ የመንግስት ኃይሎች እንቅፋት መሆናቸውን የዩናይትድ ስቴትስ ምክር ቤት ቀርበው መናገራቸው ይታወሳል።
The fact that in Ethiopia there are warehouses upon warehouses filled with food where the only thing standing in the way of feeding
Ethiopia ውስጥ የምግብ ህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸውን ህጻናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ለተደራሽነቱ እንቅፋት የሆኑት የመንግስት ኃይሎች ናቸው። በመሆኑም እኛ ያን እየደገፈን አይመስለኝም። እንደማምነው በመንግስት ላይ ጫና ያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ 200 ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው 500 ያህል የጭነት ተሽከርካሪዎች ናቸው። 1 ሚሊዮን ተረጂዎችን ነው የምናስበው። ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለስልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል። ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንኦት ለመስጠት ተጨማሪ ምግብ እየደረሰ ነው። በጣም በዝግታ ነገር ግን የባከነውን ጊዜ ለማካካስ በብዛት ነው መግባት ያለበት፣ መጉረፍ ነው ያለበት።
በተከታይ ወደ ትግራይ ነው ምናልፈው። ባለፈው ሳምንት ወደ ትግራይ ክልል የገቡ የእርዳታ የጫኑ ተሽከርካሪዎች መጠን መሻሻል ያሳዩ ቢሆንም እስካሁን የገባው ግን የክልሉ ሕዝብ ከሚያስፈልገው መጠን ጋር ሲነጻጸር እጅግ አነስተኛ መሆኑን የክልሉ ግብርናና ገጠር ልማት ቢሮ ገልጿል። የተኩስ ማቆም ስምምነት ከተደረገ ወዲህ ወደ ክልሉ 430 እርዳታ የጫኑ ተሽከርካሪዎች መግባታቸውን የገለጸው ቢሮ ይህ የክልሉ ሕዝብ ከሚያስፈልገው 5% ብቻ መሆኑን አመልክቷል። በአሁኑ ሰዓት የእርዳታ ፈላጊ ሰዎች ቁጥር መጨመሩንና በቅርብ በተደረገ የዳሰሳ ጥናት 6.5 ሚሊዮን ህዝብ እርዳታ እንደሚያስፈልገው ቢሮው ጨምሮ ገልጿል። በክልሉ የገጠርና ግብርና ቢሮ አስቸኳይ ምላሽ ዳይሬክተር አቶ ገብረ እግዚአብሔር አረጋዊን ያነጋገረው ሙልጌታ አጽባሃ ነው፣ እንደሚከተለው ያቀርባል።
በትግራይ ክልል የግብርናና ገጠር ልማት ቢሮ የቅድመ ጥንቃቄና አስቸኳይ ምላሽ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምጽ በሰጡት ማብራሪያ ትናንት ምግብና ምግብ ነክ ያልሆኑ እርዳታ የጫኑ 84 ተሽከርካሪዎች ወደ መቀለ ከተማ መግባታቸው አረጋግጠዋል። የሰብአዊ ድጋፍ ለማቀላጠፍ ተብሎ ግጭት ለማቆም ስምምነት ከተካሄደ በኋላ በሳምንት 805 በወር ደግሞ 3450 ምግብ ብቻ የጫኑ ተሽከርካሪዎች ወደ ትግራይ ለማስገባት ታቅዶ ነበር። ሆኖም የገባው 5% ብቻ ነው ብለዋል። ባለፈው ሳምንት የተወሰነ መሻሻል የታየ ቢሆንም ከህዝብ ፍላጎት አንጻር ግን የገባ ያለው በጣም ትንሽ ነው ብለዋል።
ስፔሻል ኮንቬይ ከስከ ባለፈው ሳምንታት የነበረው የረባ ነገር አልነበረም። በተናጻጻር ግን በዚህ ሳምንት ከ50 ከ60 በላይ መኪና በ3 ቀን በ4 ቀን መግባት ጀምሯል። ተስፋጭ ሰጪ ነው፣ ጥሩ ነው የሚል እምነት አለን። እስከዛ በስከ ባለፈው ሳምንት የነበረው ግን ጨዋታ ነው። በዚህ በኮንቬይ 7 እና በኮንቬይ 8 80 70 መኪና መግባት ጀምሯል። ይሄ እንደዚህ ከቀጠለ ለውጦች አሉ ብለን እንጠብቃለን።
እስካሁን 430 የእርዳታ ሽከርካሪዎች ወደ ክልሉ መግባታቸውና ከነዚህ 300ዎቹ 98000 ኩንታል ምግብ የጫኑ ተሽከርካሪዎች ናቸው። የቀሩት ደግሞ ምግብ ነክ ያልሆኑ ቁሳቁስ የጫኑ ናቸው በማለት ገልጸዋል። በአንድ ወር ውስጥ አስቸኳይ የምግብ እርዳታ ያስፈልገዋል ተብሎ ካሁን በፊት በጥናት ለተለየው 6.3 ሚሊዮን ህዝብ ለአንድ ዙር እርዳታ እንዲያገኝ ታቅዶ የነበረ ቢሆንም ለ600 ሺህ ሰዎች የሚበቃ ነው በ54 ቀናት ውስጥ እንዲገባ የተደረገው ብለዋል። ወደ ክልሉ የሚገቡት ሽከርካሪዎች በሁለት ሰዓታት ውስጥ ይዘውት የመጡ እርዳታ አራግፈው ለመመለስ ዝግጁ እንዲሆኑ እናደርጋለን ብለዋል አቶ ገብረ እግዚአብሔር።
ከመሃል ሀገር የመጡ መኪኖች አሉ፣ ሌሎች ባዶ መኪኖች ወደ እነሱ ይጠጋሉ፣ ይጭናሉ፣ እነሱ ይሄዳሉ፣ ይመለሳሉ ወደ መጡበት። ከዚህ ነበር ደግሞ ጭነው ወደ በረራዎች የሚሄዱበት መንገድ ነው ማቻችን የሰራን ያለው። ከመጀመሪያ እስካሁን ይሄድን ያለው እዚህ ነው። ወደ ስቶር የሚገባ አንድም ኬጂ የለሱም። በቃ ተጭነ ነው ወደ የወረዳው ወደ የምንልከው ማለት ነው። የመጡ መኪናዎች ደግሞ እንደመጡበት ወደ ኋላ የሚመለሱበት መንገድ ነው የምንመቻቸዋለ ነው። ድሮም እንደዛ ነው የነበር ነው ማለት ነው። አንዳንድ የሚነሱ ነገሮች አሉ። የሄዱ መኪና ይመለሱ የሄዱ መኪና አልተመለሱም ብሎ መጠየቅ ያለበት የፌዴራል መንግስት አይደለም፣ ዳውሊፍ ነው። ዳብሊፍ ነው ሎጂስቲኩ ጠቅላላ የሚያሳብረው። ዳብሊፍ ነው ይዞት የመጣ መኪኖቹ ኃላፊነት ወስዶ ያልተመለሱ ካለ መጠየቅ ያለበት እሱ ነው፣ መክሰስም ያለበት እሱ ነው። ግን አልከሰስንም፣ አልጠየቅንም። ለምን? የቆሩ መኪኖች ስለሌሉ ማለት ነው።
በአሁኑ ጊዜ በክልሉ ባንክ ጨምሮ መሰረታዊ አገልግሎቶች ባለመኖሩ እርዳታ ፈላጊ ህዝብ ቁጥር እንዲጨምር እያደረገው ነው ብለው በቅርብ በተደረገ ጥናት 6.5 ሚሊዮን የትግራይ ህዝብ አስቸኳይ እርዳታ ያስፈልገዋል፣ ለዚህም ዓለም አቀፍ ማህበረሰብ ሊያግዘው ይገባል በማለት አቶ ገብረ እግዚአብሔር ጥሪ አቅርበዋል።
አሁንም ማህበረሰቡ ካለበት ችግር መውጣት እንዳልቻለ ከፍተኛ የሆነ የመድኃኒት ከፍተኛ የሆነ የምግብ ከፍተኛ የሆነ የሌሎች ሰብአዊ ገዛዎች ችግር ውስጥ እንዳለን ማህበረሰቡ ካለበት ችግር የሚያወጣ ድጋፍ እና ትብብር እንዲደረግ ወደ ተግባር የሚያስገባ ነገር እንዲደረግ ሰቶ እንዲያግዘና እንዲረዳ እንፈልጋለን። በቂ የሆነ ሪሶርስ ወይም ደግሞ ሀብት ደግሞ እንዲመደብ ካለው ችግር ካለው ክራይስ ጋር ታይቶ እንዲመደብ ጠይቃለን። ስፔሻሊ የ2022 እየጠየቅ ነው። ከ6.5 ሚሊዮን ህዝብ የትግራይ ህዝብ ሰብአዊ እርዳታ ይፈልጋል። ይህ ሰብአዊ እርዳታ ደግሞ እንዲደርስ በአጭር ሰዓት ሱም ወደ ትግራይ እንዲገባ እንጠይቃለን።
በትግራይ ህዝብ ስም ዓለም አቀፍ ለጋሽ ድርጅቶች ያደረጉት ድጋፍ ተቋማቱ የምግብ እርዳታው የት እየደረሰ ነው ብለው ሊቆጣጠሩ ይገባል በማለትም ዳይሬክተሩ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከዚሁ ወደ ትግራይ ከሚገባው የእርዳታ ጉዳይ ጋር በተያያዘ በቅርቡ የአሜሪካ ድምጽ ያነጋገራቸው የአደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከሚመለከታቸው አካላት ጋር በመተባበር ባደረጉት ጥናት በትግራይ ያሉ እርዳታ ፈላጊዎች ቁጥር 5.2 ሚሊዮን እንደሆነ፣ ወደ ትግራይ እርዳታ ለማድረስ በረድኤት ስራ ላይ የተሰማሩ 92 ዓለም አቀፍ ድርጅቶች እንዳሉ፣ እንዲሁም የኢትዮጵያ መንግስትም የረድኤት ድርጅቶቹ አስፈላጊውን ድጋፍ እንዲያደርጉ ምቹ ሁኔታዎችን መፍጠሩን ተናግረው ነበር። በዚህ ሁኔታ በቂ ድጋፍ እየተሰጠ ካልሆነ ክፍተቱ ሊሆን የሚችለው ከረድኤት ድርጅቶቹ ነው የሚል እምነት እንዳላቸውም ገልጸው ነበረ። በዚህ ዙሪያ የተናገሩትን ሰምተን እንመለስ።
በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የነሱ አቅርቦት ማነስ ካልሆነ በስተቀር የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩልህ መልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ህዝብ ስታሰላው እየተደረገ ነው፣ እየተሰጠ ነው። ትግራይ ብቻ አይደለም ክልል፣ ኦሮሚያም አለ ብያለሁ። ደቡብ ብሔር ብሔረሰቦች እና ህዝቦች ክልልም አለ፣ ሶማሌ ክልልም አለ፣ ሌሎች ክልሎችም አሉ እኮ። በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብርብ እየተደረገ ያለው በእነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ ራሳቸውን እየተቃወሙ እንዳሉ ነው የምረዳው እኔ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባዎቻችንን ነበር። አሁን ደግሞ የትንታኔው መጽሔት ይቀጥላል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ እስካሁን የት እንዳሉ እንደማይታወቅ ማወቅ አለመቻላቸውን ባለቤታቸውና የግል ጠባቂያቸው ተናገሩ። ትላንት ረፋዱ ላይ ሰው ለማግኘት አዲስ አበባ ከሚገኘው ቤታቸው መውጣታቸውን የሚናገሩት ባለቤታቸው ወይዘሮ መነን ኃይለ ማርያም ከቀኑ 10 ሰዓት በኋላ በእጅ ስልካቸው በተደጋጋሚ ቢደውሉም አይነሳም፣ ዛሬም ወደ ተለያዩ የፍትህ ተቋማት ቢሄዱም መልስ የሚሰጥ አካል አላገኘሁም ብለዋል። ዝርዝሩን የተከታተለችው አስቴር ምስጋናው ናት።
የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ ትላንት ረፋዱ ላይ ሰው ላገኝ ብለው አዲስ አበባ ከሚገኘው መኖሪያ ቤታቸው ወጥተው አለመመለሳቸውን ባለቤታቸው ወይዘሮ መነን ኃይለ ማርያም ዛሬ ለአሜሪካ ድምጽ ገለጹ። እስካሁንም የት እንዳሉ ማወቅ አለመቻላቸውንም ተናግረዋል።
ትላንትና የወጣው 5 ሰዓት ሩብ ላይ በኢትዮጵያ አቆጣጠር ተጠዋቹ አቶ ዮሐንስ ባያለው ጋር እንደሚገናኙ ቀጠሮ እንዳለው ነግሮኝ ነው ከቤት የወጣው። ሲወጣ ብቻውን ነው የወጣው። ራሱን እያሽከረከረ የሄደው ማለት ነው። በዛ ግል መኪና ነው የሄደው። ስልኩ አልሰራለም። ያልተለመደ ነገር ሳይ ስብሰባ ላይም ቢሆን ቴክስት ያደርግልናል። ስብሰባ ላይ ነው በኋላ ደውላለሁ ብሎ ለምን እንደምናስብ ስለሚያውቅ ማለት ነው። ትናንት ግን ያ ነገር አልሆንም ነበረ። ከዛ ሲጨንቀኝ ወደ አቶ ዮሐንስ ባያለው ጋር ደወሉ። ተገናኝተን 10 ሰዓት ላይ ነው የተለያየ ነው። በመኪና ውስጥ ገብቶ ሄደ። እኔ ወደ መጣሁበት ሄድኩ ነው ያሉ አቶ ዮሐንስ ባያለ ማለት ነው። ጠዋት የፌዴራል ወንጀል ምርመራ ሄድን። እዛም እኛ አይመለከተንም አሉ። የአዲስ አበባ ፖሊስም ሄድን። እኛ አይመለከተንም አሉ። እንደገና የቦሌ ክፍለ ከተማ ነው ጣቢያውም ሄድን ጠየቅን። እዛም እኛ አይመለከተንም ሂዱና መረጃና ደህንነት መረብ ይዘ እንጂ እዛ አሳውቁ ነው ያሉት። እዛ ስሄድ ደግሞ የዚህ አይነት ነገር መቀበል አቁመናል፣ ግን ለነገ 3 ሰዓት ላይ ወረቀት ጽፋችሁ አምጡና ሞክሩ ነው የተባለው።
ወይዘሮ መነን ባለቤታቸው ጀነራል ተፈራ ማሞ የስኳር ህመምተኛ መሆናቸውንና በየዕለቱም መድኃኒት እንደሚወስዱ ገልጸው የጤናቸው ጉዳይ እንዳሳሰባቸው አክለው ገልጸዋል። ከ2011 ጀምሮ የግል ጠባቂና ሹፌራቸው ሆነው እንዳገለገሉ የሚገልጹት ዋና ሳጅና ቃቸው አበበ ከሁለት ሳምንት በፊት ለህክምና ከባህር ዳር ወደ አዲስ አበባ እንደመጡ ህክምናቸውንም እየተከታተሉ እንደነበር ገልጸዋል።
እስከዛሬ እኔ ካለበት ቦታ ድረስ እጄ እኔ ነበር የማደርገው። ነገር ግን ትናንትና ግን አስቸኳይ ሆኖ በራሱ ወጣ። ጠዋት ላይ ወጣ፣ ደውሎልኝ በቀኝ ወጣ ሆኖ ደውላለሁ አለ። ይሻል ሲነሳ ለእኔ ደወለልኝና የት ነህ ሲለኝ 4 ኪሎ አካባቢ ነው የትለው። በቃ እዛው ጠብቀኝ ስደውልልህ ታነሳልኝና እንገናኛለን አለ። ይሻልኩት ስንታት እንገናኝ ስለው 8 ሰዓት አካባቢ እንገናኛለን ቀጠሮ የመጨረስኩ አለኝ። ጠበኩት ባለ ሰዓት አልደውልልኝ ሲል ድጋሚ ከ9 ሰዓት ጀምሮ ደወልኩ። ደውል ስልኩ አይነሳም። 10 ሰዓት አካባቢም አሁንም ስደውል አይነሳም። እዛ ማግኖሊያ ሆቴል ያሉት ሰዎች ሆቴል ውስጥ ስም ሰውም ጠይቄ ነበር፣ ጥበቃዎቹንም ጭምር። ምንድን ነው የሚሉኝ? አዎ የሆኑ ሰዎች እዚያ ያደረሱት። ከዛም በኋላ በራሱ ድራይቭ እያደረገ ወጥቷል። ስንት ሰዓት ወጣ ስራቸው? 10 ሰዓት ነው የሚሉኝ። እስከ ዛሬ 4:30 ድረስ ይሰራ ነበረ። ይሰራል፣ አይነሳም። ነገር ግን ከ4:30 በኋላ ግን ስልኩ ተዘግቷል። ሁለቱም ዘግመና ማለት ነው።
ዛሬ ወደ ተለያዩ የፍትህ ተቋማት ተዘዋውረው ቢጠይቁም መልስ የሚሰጣቸው አካል እንዳላገኙም አክለው ገልጸዋል።
ቦሌ የክፍለ ከተማ ዋና መምሪያ ጋር ሄጄ ነበር። የወረዳ ፖሊስ ጣቢያ ሄጄ ነበር። ፌዴራል ፖሊስ ዋና እንትን ሄጄ ነበረ። ምርመራ ክፍልም ሄጄ ነበረ። የወንጀል ምርመራ ክፍልም ሄጄ ነበረ። ምንም አይነት መረጃ እሷን ማግኘት አልቻሉም።
ጄኔራል ተፈራ ማሞ ከ2010 የመንግስት ለውጥ በፊት በነበረው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለ9 ዓመታት የታሰሩ ሲሆን ከእስር የተለቀቁትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። ኋላም የአማራ ክልል ልዩ ኃይል አዛዥ በመሆን ክልሉን ለጥቂት ወራት አገልግለዋል። ሰኔ 15 2011 ዓ.ም ከአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ለ6 ወራት ያህል መታሰራቸውም ይታወሳል። በጉዳዩ ዙሪያ ወደ አዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
But ተከታዩ ዘገባችን ደግሞ ወደ ደቡብ ክልል ነው የምናልፈው። በደቡብ ክልል ደራሼ ልዩ ወረዳና አካባቢው የተፈጠረው የጸጥታ ችግር በመባባሱ መንገድ መዘጋቱና የትራንስፖርት አገልግሎት መስተጓጎሉን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎችና መንገደኞች ተናገሩ። የመንግስት የጸጥታ ኃይሎች በግጭት ውስጥ የተሳተፉትንና ያልተሳተፉትን ባለየ መልኩ ሰዎችን በጅምላ ማፈስ በመጀመሩ ነዋሪው ሸሽቶ ወደ ጫካ እየገባ መሆኑን ነዋሪዎቹ ጨምረው ገልጸዋል። በመንግስት ላይ የሚቀርበውን ይህን ወቀሳ በተመለከተ ከክልሉ መንግስትም ሆነ ከጊዜያዊ ወታደራዊ እዝ በኩል የተሰጠ አስተያየትም ሆነ የወጣ መግለጫ የለም። ዘገባውን ያሰናዳው ዮናታን ዘብዲዮስ እንደሚከተል ያቀርበዋል።
ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ ካለፈው ሚያዝያ ወር አጋማሽ ጀምሮ በደቡብ ክልል ደራሼ ልዩ ወረዳ የተከሰተው የጸጥታ ችግር አሁንም መቀጠሉን ስማቸው እንዳይጠቀስ ጠየቁን አስተያየት ሰጪ ለአሜሪካ ድምፅ ተናግሯል።
በአሁኑ ሰዓት በደራሼ ወረዳ ያለው የጸጥታ ሁኔታ በጣም በመንግስት በኩል እየተወሰደ ያለው እርምጃ ትንሽ ከበድ ብሎ ነው ያለው። ህዝቡ እንግዲህ ሙሉ በሙሉ ጫካ ነው ያለው ማለት ይቻላል። መከላከያ መጀመሪያ እንደመጣ ከኛ ጋር የነበረው የማረጋጋት ስራ ደህና ጀምሮ ነበር። አሁን የደቡብ ክልል አመራሮች ከመጡ ጊዜ ጀምሮ ህዝቡን አሌ ቦታ አርሶ አደር ሽማግሌዎች ከመንገድ እየተያዙ እየታሰሩ ነው ያሉት።
በሀገር መከላከያ ሰራዊት የሚመራ የክልሉ ኃይልና የፌዴራል ፖሊስን ያካተተ ጥምር ወታደራዊ እዝ አካባቢውን ከተቆጣጠረ በኋላ አንጻራዊ ሰላም ሰፍኖ የነበረ ቢሆንም ጥፋት ፈጽሟል የተባሉትን ለመያዝ ይደረጋል በሚሉት እንቅስቃሴ ወረዳው መረጋጋት እንዳልቻለ ተናግሯል።
አካባቢ ሰላም የለም፣ ጭንቅ ውስጥ ነው ያለ ነው ተደሳሾች። የዚህ የግጭቱን ጉዳይ እስከ ፌደራል አስተዳደር ቀርበን ሰሚ መንግስት አጣን። ቤቱ ንብረት እየተዘረፈ ቤት እየተቃጠለ በእርሻ ውስጥ ያለውን አትክልቶች ሁሉ ጠቅላላ የተጨፈጨፈ ማንጎሙ በእርሻ ውስጥ ያለው ጠቅላላ ጨፍጭፎ ጨረሱት የምትባል መንግስት አጠነው።
ስማቸው እንዲገለጽ ያልፈለጉ ሌላ ነዋሪ እንታሰራለን በሚል ስጋት ጫካ ውስጥ እንደሚገኙ ተናግሯል።
ይህንን ስንጠይቅ በዚህ ሁኔታ ውስጥ እያለን ግን መንግስት ይህንን ከሚጠይቅን ምንም አይነት ጥያቄ ይኖራቸው ምንም አይነት ችግር ይፈጠር ለምን እንደዚህ ያደረጋቸው? ስለዚህ አሁን ወንጀለኛው ብቻ አውጡ እያለ ነው። በጣም በሚገርም ሁኔታ እኛ ስቃይ እያየን ያለ ነው።
የከባድ ጭነት ተሽከርካሪ ሾፌር አቶ ጸጋዬ መለሰ በመንገድ መዘጋት ምክንያት ለሳምንታት ከደጅ ማደራቸውን ተናግሯል።
አሊ መዞሪያ ጋር በቃ እንደ ችቦ መሳሪያ ይዘዋል። ህፃኑን ዱርዬውን ምኑ መሳሪያ ይዘዋል። ብራምጣ አሉ ኪሴ ያለውን ብር ሰጥተዋቸው ከዛ ጀምሮ እስከ ታች ወይጦ ወንዙ ጋር እስክንደርስ ድረስ አስራ ምናምን ቦታ እንደ ኬላ መንገድ ተዘግቷል። በድንጋይ በቅጠል
በመንገዱ ላይ አየሁት ያሉትን ሲያስረዱም
ስንሄድ መንገድ ዝግ ነው ታች ጊዶሌ ልንገባ ስንል ጦርነት ነው ተባል። እዚህ አሳ ቤት የሚባል አለ፣ እዛ ቆምን። ከዛ በነጋታው ልዩ ኃይሉም መከላከያውም ማነው ፌደራሉም ነበር። ወደ 8 መኪና ተቃጥሏል፣ ፒካፖች እና ብዙ ልዩ ኃይል ሞቷል። እኛ ተመልሰን አርባ ምንጭ በጣል 3 መኪኖች ነበር። አንዱ ማታ ገብቶ ነበር፣ እሱን ሰባበሩት። ራዲያተሩ ምኑን ጎማውን በጥይት መጥተው ልጁም በእግሩ ነፍሱን አትርፎ ተመለሰ። አሁን በስንት ጦርነት እሱ ተከፈተ፣ ታጅበን ሄድን። በ12 ቀን ቆምን አርባ ምንጭ።
መሳሪያ ታጥቀዋል ባሏቸው ሰዎች መዘረፋቸውና አጠገባቸው የነበረ ሌላ ሹፌር በተኮሰባቸው ጥይት መቁሰሉን ጠቅሰዋል።
ጎማም መኪናም በጥይት መጥተዋል። ሰውም አቁስለዋል። ለአንድ ሹፌር በጥይት ጉልበቱ መጥተውታል። እንደዚያ ሆነን ሄደን ሆሞ ቆይተን ጭነን መጣን። ወይቶ ቆምን 5 ቀን ነው 6 ቀን ቆመን እንደገና መከላከያ መጥቶ አጅቦ አርባ ምንጭ ድረስ ሄደ።
ትምህርት ቤቶች ዝግ መሆናቸውን፣ ሰዎች በነጻነት እንደማይንቀሳቀሱና ሌሎችም ማህበራዊ እንቅስቃሴ መስተጓጉሉን የተናገሩት ደግሞ የሁለት ልጆች አባት የሆኑት የ34 ዓመት ጎልማሳ ናቸው።
በየትኛው በኩል ዝንቀሳቀሰ እንቅስቃሴ የለም። አሁን ሰው እኮ ከሰፈር ተባሮ ጫካ ውስጥ እየኖረ ነው። ያው እየተቀጠቀጠ እንዴት መንገድ ላይ ሲያልፍ በጥይት ይመጣል? ሰላም የለም።
በደቡብ ክልል ደራሼ ልዩ ወረዳ ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ በተፈጠረው ግጭት በአካባቢው የታጠቁ ሰዎች እርስ በርስም ከመንግስት የጸጥታ ኃይሎችም ጋር በከባድ መሳሪያ ተኩስ ልውውጥ ሲያደርጉ መቆየታቸውን፣ በዚህም ምክንያት ሰዎች መገደላቸውን፣ መቁሰላቸውና ንብረት መውደሙን ነዋሪዎችና የአካባቢው ባለሥልጣናት በእማኝነት ጠቅሰው በተደጋጋሚ መዘገባችን ይታወሳል። የአካባቢው የጸጥታ ሁኔታ ለከፋ ሁኔታ ደረሰው በወረዳው ታጥቀው ይንቀሳቀሳሉ የሚባሉ ቡድኖች ወረዳውን አቋርጠው ከጅንካ ወደ አርባ ምንጭ ሲጓዙ ነበሩ የተባሉ የውጭ አገር ዜጎችን ማገታቸውን፣ ቁጥራቸው እየበዛ የተባሉ የፌዴራልና የደቡብ ክልል ልዩ ኃይል አባላትን እንዲሁም የወረዳው አስተዳደርን ጨምሮ ሌሎች ባለሥልጣናትን ከገደሏቸው በኋላ ነው ሲሉ የአካባቢው ነዋሪዎችና የክልሉ መንግስት መናገራቸውን መዘገባችን ይታወሳል። በመንግስት ላይ የሚቀርበውን ወቀሳ በተመለከተ ከክልሉ መንግስትም ሆነ ከግዛዊ ወታደራዊ እዝ በኩል የተሰጠ አስተያየትም የወጣ መግለጫም የለም። ከሚያዝያ 17 2014 ዓ.ም አንስቶ በደራሼ ልዩ ወረዳ የጸጥታ ችግር ተባባሰው። ደራሼ ልዩ ወረዳ የሚባል መዋቅር አንቀበልም፣ የጋርዱላ ዞን እናቋቁማለን በሚል ከክልሉ መንግስት ጋር መስማማት ባለመቻላቸው መሆኑን እንዲሁ የተለያዩ አካላትን ጠይቀን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባችን ደግሞ የዓለም ባንክ በኢትዮጵያ በጦርነት የተጎዱ አካባቢዎችን መልሶ ለማቋቋምና ተጎጂ ሰዎችንም ለመደገፍ የሚውል የ300 ሚሊዮን ዶላር የድጋፍ ስምምነት ከገንዘብ ሚኒስቴር ጋር ተፈራርሟል። ገንዘቡ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎቶች ከማሟላት እስከ መሰረተ ልማት መልሶ ግንባታ ድረስ ለተቀረጹ ፕሮግራሞች እንደሚውል ተገልጿል። እስክንድር ፍሬው ተጨማሪ አለው።
ሰሞኑን በዓለም ባንክና በኢትዮጵያ መንግስት መካከለ የተፈረመው የድጋፍ ስምምነት በተለይ ከሰሜን ኢትዮጵያው ጦርነት በኋላ ከተፈረሙት ከፍተኛው የሚባል ነው። ስምምነቱ የተፈረመበት የ300 ሚሊዮን ዶላር ማለትም የ15.6 ቢሊዮን ብር ድጋፍ እንዲውል የታቀደው በፕሮጀክት ለታቀፉ ከፍ ያሉ የመልሶ ማቋቋም ስራዎች ነው። ፕሮጀክቱ ደግሞ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎት ከማሟላት እስከ መሰረተ ልማት ግንባታ ይሄዳል። የዓለም ባንክ ያወጣው መግለጫ እንደሚያሳየው ገንዘቡ የማህበረሰቦችን ግጭትን የመቋቋም አቅም ቀጣይነት ባለው ሁኔታ እንዲጨምር ለማድረግም ያስችላል። በተለይ ፕሮጀክቱ የመሰረታዊ አቅርቦቶችን ተደራሽ ለማድረግ እንደሚያግዝ የዓለም ባንክ አስታውቋል። በግጭት የተጎዱ ማህበረሰቦችን ፍላጎት ከትምህርት፣ ከጤና፣ ከውሃና ከንጽህና አንጻር ለማሟላት ይቻል ዘንድ ተንቀሳቃሽ ቡድኖች እንደሚሰማሩ ማመልክቷል። ጾታዊ ጥቃት ለደረሰባቸው ሴቶች የተሻለ አገልግሎት ለመስጠት እንደሚያስችልም ነው የዓለም ባንክ የጠቀሰው። በዓለም ባንክ የኤርትራ፣ የኢትዮጵያ፣ የሱዳንና የደቡብ ሱዳን ተጠሪ ኦስማን ዲዮን ያብራሩትም ይህንኑ ነው። ይህ ፕሮጀክት ጾታዊ ጥቃት የደረሰባቸው ሴቶች የሚያገኙትን የጤናና የስነ ልቦና ድጋፍ ለማሻሻል ያስችላል ነው ያሉት። ፕሮጀክቱ የሚተገበረው በተመረጡ የአማራ፣ የአፋር፣ የትግራይ፣ የኦሮሚያና የቤንሻንጉል ጉሙዝ ክልሎች ወረዳዎች መሆኑን የኢትዮጵያ መንግስት አስታውቋል። የገንዘብ ሚኒስቴር ባወጣው መግለጫ እንዳለው በከፍተኛ የግጭት አካባቢዎች ፕሮጀክቱን በመንግስት ቦታ ሆኖ የሚተገብር ሶስተኛ ወገን ተቋም ይኖራል። ከፍተኛ የግጭት አካባቢዎች ማለት መንግስት የማይቆጣጠራቸው ቦታዎች ማለት እንደሆነ የአሜሪካ ድምጽ ተገንዝቧል። በትግራይ ለምሳሌ ፕሮጀክቱ የሚተገበረው መንግስት በመረጠው ሶስተኛ ወገን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተከታይ ዘገባችን ደግሞ ወደ ጎረቤት ሀገር ሶማሊያ ነው የምናልፈው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በምስራቅ አፍሪካዊቷ ሀገር ሶማሊያ የሚገኙትን የአልቃይዳና የአልሻባብ አማጺ ቡድኖችን ለመዋጋት 500 የአሜሪካ ወታደሮች እንዲሰማሩ ፈቃድ ሰጥተዋል። በፕሬዝዳንት ትራምፕ የስልጣን ዘመን ሶማሊያ ውስጥ ሰፍረው የነበሩ ሁሉም ወታደሮች ለቀው እንዲወጡ ተደርጎ የነበረው ውሳኔ የተቀለበሰው ሀገሪቱ አዲስ ፕሬዝዳንት በመረጠችበት ወቅት ነው። የዋይት ሀውስ ዘጋቢያችን አኒታ ፓውል ያደረሰችን ዘገባ እንደሚከተለው ይቀርባል። አዲሱ የሶማሊያ ፕሬዝዳንት አሜሪካ ሰራዊቷን መልሳ ወደ አፍሪካ ቀንድ ስታሰማራ የማየት እድል ገጥሟቸዋል። 500 ቁጥር ያለው ሰራዊት ሶማሊያ ላለፉት 15 ዓመታት እንዳትረጋጋ ያደረጋትን የአልሻባብ ጸበኛና ጽንፈኛ ቡድንን የመመከት ኃላፊነት ተሰጥቶታል። ሰኞ ዕለት የተላለፈው ይህ ውሳኔ የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት 700 የሚደርሱ ወታደሮቻቸው ከሶማሊያ ለቀው እንዲወጡ ያሳለፉትን ውሳኔ የቀለበሰ ነው። የዋይት ሀውስ ፕሬስ ኃላፊ የሆኑት ካሪን ዣምፒየር ይህን ብለዋል።
ጥቂት ቁጥር ያላቸው ነገር ግን የማያቋርጥ ድጋፍን የሚሰጡ ወታደሮችን በድጋሚ ለማስፈር ውሳኔ የተደረገው በዋናነት የኃይላችን ደህንነትና ውጤታማነትን ለማረጋገጥ እንዲሁም ለአጋሮቻችን የተሻለ ድጋፍ እንዲሰጡ ለማድረግ ነው። ከዛም በተጨማሪም መጠነኛ ቁጥርና ቀጣይነት ያለው የዩናይትድ ስቴትስ ሰራዊት መኖሩ አጋሮቻችን ከአልሻባብ የሚደርስባቸውን ስጋት ለመፍታት የተሻለ ወጥነት ያለው ድጋፍና ተሳትፎ ተጠቃሚ እንዲሆኑ ያስችላቸዋል።
የዋይት ሀውስ ኃላፊዋ እንዳስታወቁት ወታደሮቹ የሚመጡት በሀገር ውስጥ ከሚገኙ የዩናይትድ ስቴትስ የጦር ሰፈሮች ነው።
ሆኖም ባለስልጣናቱ የአሜሪካ ወታደሮች የት ቦታ ላይ እንደሚሰፍሩ፣ ኢላማቸው ማን እንደሚሆንና በሶማሊያ ውስጥ ምን ያክል ጊዜ እንደሚቆዩ አልተናገሩም። የዩናይትድ ስቴትስ የጦር ኃይልና የጸረ ሽብር ባለስልጣናት አልሻባብ ከአልቃይዳ ጋር ቁርኝነት ያለው እጅግ በጣም ሀብታምና ገዳይ ቡድን መሆኑን ይገልጻሉ። ከቅርብ ጊዜ ወዲህ በቁጥር ያደጉና የበለጠ ጸብጫሪ እየሆኑ የመጡ ሲሆን በዚህ ወር መጀመሪያ ላይ በደቡብ ሶማሊያ በሚገኘው የአፍሪካ ህብረት የጦር ሰፈር ላይ ጥቃት በማድረስ ቢያንስ 30 የብሩንዲ ወታደሮችን ገድለዋል። እንደ አውሮፓውያን አቆጣጠር በ1993 በሞቃዲሾ የተደረገው ጦርነት 18 የዩናይትድ ስቴትስ ወታደሮችን ለህልፈት ከዳረገ ወዲህ የአሜሪካ ህዝብ በሶማሊያ ውስጥ ለሚደረገው ጣልቃ ገብነት ጥንቃቄ ሲያደርግ ቆይቷል። የዩናይትድ ስቴትስ መከላከያ መስሪያ ቤት የሆነው ፔንታገንም ይህን ውሳኔ ይደግፋል። ሆኖም የፔንታገን ፕሬስ ጸሐፊ ጆን ከርቢ አልሻባብ ስጋት መሆኑን መቀጠሉን ይናገራሉ።
The point is, Al-Shabaab remains a threat.
ዋናው ነጥብ አልሸባብ ስጋት ነው መቀጠሉንና ያንን ስጋት ስንገመግመው ደግሞ መቀጠል ብቻ ሳይሆን እየጨመረ መሄዱ ነው። ስለዚህ አሁንም ትልቅ ዋጋ የሚሰጠውን የምክር፣ የድጋፍና የስልጠና ተልኳችንን ለመቀጠል ተመራጩ መንገድ ይሄ ነው ብለን እናምናለን።
አሜሪካ ወታደሮቿን እንድትልክ እሁድ ዕለት ከተመረጡት አዲሱ የሶማሊያ ፕሬዝዳንት ጥያቄ ቀርቦ እንደሆን የሚያሳይ ግልጽ ነገር የለም። የሶማሊያ የደህንነት ተንታኝ የሆኑት ሂራል በተሰኘው አጥኚ ተቋም ዋና ዳይሬክተር ሳሚራ ጋዲ በተለይ ዩናይትድ ስቴትስ አልሻባብ ላይ የአየር ጥቃቷን የምትቀጥል ከሆነ ውሳኔው ተቀባይነት እንዳለው ገልጸው ወታደራዊ እርምጃው ግን ብቻውን መፍትሄ እንዳልሆነ አብራርተዋል።
Airstrikes were keeping Al-Shabaab at bay, but once those airstrikes stopped, we saw a resurgence of the group. The airstrikes and
የአየር ጥቃቱ አልሻባብን እንዳይንቀሳቀስ አድርጎት ነበር። ሆኖም የአየር ጥቃቱ ሲቆም ቡድኑ እንደገና ሲያንሰራራየ የአየር ጥቃቱና ሌሎች የጥቃት እንቅስቃሴዎች ብቸኛ መፍትሄዎች አይደሉም። ዋናው መፍትሄ ከህብረተሰቡ ጋር በሙሉ ተቀናጅቶ የሚሰራ የሶማሊያ መንግስት መኖሩ ነው። ችግሩ ሶማሊያ የፖለቲካ ተግዳሮት ያለባት መሆኑ ነው። በመሪዎች መካከል የፖለቲካ መስማማት ሊኖር ይገባል። የጎሳ ግጭትም አለ። እነዚህን ሁሉ ችግሮች መወገድ ይኖርባቸዋል። ወጣቶቻችንን ወደ አልሻባብ የሚገፉ ቅሬታዎች ሁሉ መፈታት አለባቸው።
በአሁኑ ሰዓት በሶማሊያ ማንም ሰው ደህንነቱ የተጠበቀ አይመስልም። በየካቲት ወር ላይ አንድ አጥፍቶ ጠፊ በመኖሪያ ቤት ግቢ ላይ ባደረሰው ጥቃት ቢያንስ 6 ሰዎች ሲገደሉ ከደርዘን በላይ የሚሆኑ ደግሞ ቆስለዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅት ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በዝግጅቶቻችን ላይ ጥቆማ ወይም አስተያየት ካላችሁ ደግሞ በምን እንደምታገኙን ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን ላይ በቀጥታ እየተላለፍን እንገኛለን። እንዲሁም በተጨማሪ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት አስተያየቶቻችሁን ጥቆማዎቻችሁን ልታደርሱን ትችላላችሁ። ኢንስታግራም እና ዩቲዩብም አለን፣ እዛም ላይ ተከተሉን። እንዲሁም በኢሜይል ማግኘት ለምትፈልጉ አድራሻችን horn@voanews.com ነው። አሁን ወደ ተከታዩ ዝግጅታችን ነው የምናልፈው። የተከታዩ መሰናዷችን ጤና ነው። የዛሬው የጤና መሰናዷችን የከሆድ ዕቃ ውስጥ የደም መፍሰስ የሚያስከትል በሽታ ምንድን ነው? ምክንያቶቹስ ምንድን ናቸው? የሚሉትን ጨምሮ በበሽታው ምንነት ዙሪያ ጥያቄ ላቀረቡ አድማጭ የተሰጠ የባለሙያ ምላሽ ነው። ሐኪሙን ጤናውን በሚለው ይዘን የቀረብ ነው። ለዛሬ በዚህ በተያያዘ ጉዳይ ላይ እንግዳ አርገን የጋበዝ ነው የሐኪሙ አሰፋ ጃጄ ናቸው። የዘወትር የሚያማክሩን ሐኪም ናቸው። አሉላ ከበደን ያናገራቸው፣ ወደዛ እናልፋለን።
ዶክተር አሰፋ በቅድሚያ ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ አሉላ፣ እኔም አመሰግናለሁ።
የኮቪድ ጉዳይ አሳሳቢነቱ ጨርሶ የጠፋም ባይሆን በጣም አሳሳቢነቱ በመቀነሱ ለጥቂት ጊዜ ገታ አድርገን የነበረው ወደ ሌሎች የጤና ጉዳዮች ዞር ብለን ነበር። የያዝነው ሳምንት የተለየ ትኩረት የሚስብ ሁኔታ ተፈጥሯል። በዩናይትድ ስቴትስ የመጀመሪያው ሰው በኮቪድ ሳቢያ ለህልፈት ከተዳረጉባት በአውሮፓውያኑ የቀን አቆጣጠር የካቲት 29 2020 አንስተው አሁን ዛሬ ያለንበት ላይ 1 ሚሊዮን ሰዎች በላይ ያለቁበት ከቁጥሩ ጀርባ ያለውን ነገር ለማየት በሚል ነው የዛሬው ውይይታችን። 1 ሚሊዮን ያህል ሰው ሞተ አለቀ ስንል ይህ አሰቃቂ አሃዝ ነው። 670,000 ሰዎች የሚኖርባት ዋሽንግተን ዲሲን ብንወስድ ነዋሪዎቿን በሙሉ ፈጅቶ ሌላ ከ300,000 በላይ ህይወት አጥፍቷል የማለት ያህል ነው። ከአሰቃቂው አሃዝ በላይ ዶክተር አሰፋ ኮቪድ በዩናይት ስቴትስ ያደረሰውን ጉዳት ምን ማለት ነው የሚለውን ቢመለከቱልን።
እንግዲህ ምንድነው ቁጥሮች ዝም ብለው በሀዝ ሲነገር ወደ እያንዳንዱ ሰው ካልመጣ ወደ የቤቱ ካልገባ ብዙ ትርጉም ላይሰጥ ይችላል። ነገር ግን ለምሳሌ ለኢትዮጵያዊ አድማጭ መቀሌ 500,000 ሰው አላት ብንል፣ ምናልባት ጎንደር ሌላ 500,000 ሰው አለ ብንል፣ የሁለቱ ከተሞች ህዝብ በሙሉ በዚህ 2 ዓመት ውስጥ በአንድ በሽታ ተጠቅቶ ገድሏል ማለት ነው። በጣም ብዙ ቁጥር ነው በቁጥርም ደረጃ። ነገር ግን ማየት ያለብን ከዛ ውስጥ ደግሞ ምን አይነት ህዝብ ነው የተጎዳው፣ እንደገና ደግሞ የህዝቡን ስርጭት ደግሞ መከፋፈል አለብን። የህብረተሰብ ቁጥር በሚነገርበት ጊዜ ከዛ ውስጥ በአብዛኛው ደግሞ እድሜው በጣም የጠናበት ከፍ ያለው ከዛ ከአንድ ሚሊዮን ውስጥ በጣም ብዙ ከፍ ብሎ ይሄዳል ማለት ነው። የዓለም ወረርሽኞችን ግን ወደኋላ ብናይ በጣም ትልልቅ ወረርሽኞችን ለምሳሌ አሁን ኤድስንም ብንወስድ ኤድስ አሁን እንግዲህ 20 ሚሊዮን በላይ ሰው ገድሏል በዚህ ረዥም ዓመት። ወደኋላ ብንሄድ ደግሞ እነኚህ የኢንፍሉዌንዛም ሲሆን ታይፈስ ምንለው ኮሌራ ምን ብንል የገደለው ሰው አሁንም በዛ ሲታይ በንጽጽር አነስተኛ ነው። ይህ እንግዲህ የሳይንሱ ፍጥነት በጣም በተቀናጀ ሁኔታ የተደረጉ ኢንፎርሜሽን ልውውጦች እንደተባለው ለምሳሌ ቻይና ከደረሰ በኋላ በምን ያህል ፍጥነት ኢንፎርሜሽን በዓለም ደረጃ እንደተሰራጨ ህብረተሰቡ ደግሞ ያሳየው ጸባዩን የመቀየር መከላከያ ዘዴዎችን የመቀበል ሁኔታ እነዚህ ሁሉ ተደራርበው ስቲል ምሮናል እንዳመጣጡ ማለት ነው። ዓለማችን ደግሞ በጣም የተገናኘ ስለሆነ ነገር ግን አሁን ደግሞ ከዛ ነጻ ወጥተናል ማለትም አይደለም። ምክንያቱም እንደዚህ አይነት ወረርሽኞች ካለቁ በኋላ አብረው ደግሞ የሚኖሩን አይነት ህመሞች መሆናቸው ስለማይቀር እንደዚህ ኢንደሚክ የምንለው ሁለተኛ ገና ያለን ልምድ የሁለትና የሶስት ሲዝኖች መለዋወጥ ስለሆነ አሁን ለምሳሌ በሚቀጥለው አሁን የአሜሪካን ሀገር ወይም ላኛው የሰሜን የዓለም ክፍል ቀዝቃዛ ወራት ዊንተር በሚገባበት ጊዜ ምን ይሆናል የሚለውም አሁን ገና እንግዲህ የምናየው ነገር ነው የሚሆነው እና እጅግ በጣም አደገኛ ነገር እንደነበር ነው የሚያሳየው። ወደፊት ደግሞ ወረርሽኞችን ለመከላከል ሪሊ በጣም ከፍተኛ ጥረት ከሆኑ መደረግ እንዳለበት የሚያሳይ
ከአሃዙ ጀርባ ይህ አሃዝ ይህ ቁጥር ምን ይነግረናል የሚለውን ለማየት ነው እየሞከርን ያለ ነው። የሚያስገርም ንጽጽር እናያለን። ቻይና በድፍን 2021 እንደ አውሮፓውያኑ ዘመን አቆጣጠር በኮቪድ ሞተውብኛል ስትል ያስታወቀችው 2 ሰዎችን ብቻ ነው። በጣም አስደንጋጭ ልዩነት ነው የተመለከትኩት። በዩናይትድ ስቴትስ የአሃዝ ከ400,000 በላይ ነው። ለዚህ የተጋነነ ልዩነት ዶክተር አሰፋ ጥብቅ እንቅስቃሴ ገደብ መኖሩ፣ የግዴታ ክትባት ጭንብል ማድረግ የመሳሰሉት በመንግስት የተወሰዱት አስገዳጅ እርምጃዎች ለዚህ እጅግ የተጋነነ ልዩነት ምክንያት ሆነው ይሆን?
አዎ፣ እንደዚህ አይነት በጣም እጅግ የተለያዩ አይነት ቁጥሮች በሚመጡበት ጊዜ አንደኛ የቁጥሩ መነሻ እውነተኛነት፣ ሶስተኛ ወገን መጣራት አለበት። እነሱን እንደው ትክክለኛ ኤቪደንሶች ናቸው ብሎ ለመውሰድ አንድ ፋክተር እሱ ነው። ሌላው ግን የቻይና ሶሳይቲ ሞር ሬጅመንትድ ነው። አንድ ነገር ስትነግረው በጣም በፍጥነት ያኔ መከተል ከላይ እስከታች የሚወርደውም ትእዛዝ የመከተል ናለው። ወደ አሜሪካን ሀገር ስትመጣ የመብት ጉዳይ አለ። ማስክ እንኳን የፖለቲካ ጥያቄ ሆኖ ላይናታች ሲያወዛግብ የነበረበት ሁኔታ ነበር። ስለዚህ የራሱ የህብረተሰብ ጤና መመሪያዎችን የምንወስድበትም ሁኔታ እዛ ላይ ተጽዕኖ ሊኖር ይችላል። ያም ሆኖ ግን ጋፑ በጣም ሰፊ ስለሆነ የቁጥሩ መጀመሪያ ኔ የሪፖርቲንግ ችግሩ በሶስተኛ ወገን መታየት አለበት በሚለው ነው የምጀምረው።
መልካም ዶክተር አሰፋ፣ የዩናይት ስቴትስን የራሱን ይሄ በነጻነት ስም የሚደረገው የፖለቲካ ሽኩቻ ሆኖ የታየውን አንድ የቅርብ ጊዜ ጥናት በየግዛቶቹ ያለውን ልዩነት ያሳያል። በመከተብ ብቻ ሊድኑ ይችሉ የነበሩ ብዙ መቶ ሺህ ሰዎች ለእልፈት መዳረጋቸውን የሚያሳየው ይህ ጥናት ክትባቱ ላይ ቸል የማለት አዝማሚያ የሚያሳዩት ጋር በእርግጠኝነት መናገር የሚያስቸግር ይመስለኛል። የመዳን እድላቸው ከፍ ያለ ነው የተባሉት ቦታዎች ባለመከተባቸው ማለቃቸውን ያሳያል። ዩናይት ስቴትስን የመሰለ አገር በመቶ ሺዎች እንዴት በፖለቲካ ልዩነት የሞትና የህይወት ጉዳይ ላይ ሊደርሱ ይችላሉ የሚለው ዛሬም እንደው እንደ አዲስ እንድንጠይቅ የሚያደርግ ይመስለኛል። ምን ይላሉ? እሱ ላይ ምን ታዝበዋል? በተግባርም ተጨባጭ?
አዎ፣ እንግዲህ ምንድነው ወረርሽኝ በሚኖርበት ጊዜ፣ ከሰው ወደ ሰው የሚተላለፍ በሽታ በሚኖርበት ጊዜ መብትና ግዴታ የት ላይ ነው መስመሩ የሚለው ማወቅ ያስፈልጋል። እንደኔ እዚህ ሀገር መብት ነው ብለው የሚወሰዱት ነገሮች በዚህ አይነት ነገሮች አንዳንዶቹ በጣም ያለፉ ናቸው፣ ትክክል አይደሉም። ምክንያቱም በወረርሽኝ ምክንያት ራስ መጎዳት አለ። አንድ ሰው እዛ ላይ የራሱን የኔ ህይወት ነው ብሎ ሊያስብ ይችላል። ይሄ ግን ሌላ ሰው ደግሞ መግደላል። ስለዚህ እነዚህ ተዛብተውበታል። የፖለቲካ መሳሪያም ሆነዋል እና አካሄዱ በጣም ትክክል አይደለም። ወደፊት ፖለቲሻኖችም ሆነ ህዝቡም ይህን ነገር ወደኋላ የሚያየው ይመስለኛል። እንደ ቻይና አይነት ሀገሮች ለምሳሌ ግሪክ እኮ ማስክ የሚያደርግን ሰው ይቀጡ ነበር። በጣም ጥሩ ስርዓት ነው እሱ። በዛ ሰዓት ያን ለማቆም ወደኋላ ለማድረግ ነድቶ በፍጥነት የሚሄድን ሹፌር ትኬት የምንሰጥ ከሆነ የምንቀጣ ከሆነ ሰው እንዳይጎዳ ብለን የተላላፊ በሽታ መመሪያን የማይከተልን ሰው መብት ነው ብሎ መተው ተገቢ አይደለም እና ያ ዋጋ አስከፍሏል። በጣም አሜሪካንን የሚመጥን አይደለም አስተሳሰቡ። ወደፊት የሚቀየር ይመስለኛል።
መቼም የተለየ ጊዜ ነው እንዳሉት አሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገፋ ብናደርግ በጥቅምት 2020 ነው ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675,000 ሰዎች ነበሩ ዩናይት ስቴትስ ውስጥ ያለቁት በዚያ ወረርሽኝ። ከስምንት ወራት በፊት ነው ዩናይት ስቴትስ ውስጥ 744,000 የደረሰው ይሄን ንጽጽር በወሰዱበት ጊዜ። ለምን ይሄ የሆነ ብንል መልስ ይኖረናል? ከዚያ ከ2018 ወረርሽኝ ጋር ብቻ ብናነጻጽር መቼም የተለየ ጊዜ ነው እንዳሉት አሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገፋ ብናደርግ በጥቅምት 2020 ነው ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675,000 ሰዎች ነበሩ ዩናይት ስቴትስ ውስጥ ያለቁት በዚያ ወረርሽኝ። ከስምንት ወራት በፊት ነው ዩናይት ስቴትስ ውስጥ 744,000 የደረሰው ይሄን ንጽጽር በወሰዱበት ጊዜ። ለምን ይሄ የሆነ ብንል መልስ ይኖረናል? ከዚያ ከ2018 ወረርሽኝ ጋር ብቻ ብናነጻጽር
አድማጮች ቀደም ሲል የተከታተላችሁት አሉላ ከበደ ከዶክተር አሰፋ ጃጆ ጋር ያደረጉት ቆይታ በኮቪድ ምክንያት እየጨመረ የሄደውን የሞት ቁጥር አስመልክቶ ያደረጉት ውይይት ነው። ዶክተር አሰፋ የዚህ እጅግ ከፍተኛ የሟቾች ቁጥር ምክንያቱ ክትባቱ ከተገኘም በኋላ ብዙዎች እያለቁበት ያለው ሁኔታ መንስኤው ምንድን ነው በሚሉ ጉዳዮችን አንስተው ነው ተያዩት። የሳምባና የጽኑ ህሙማን ባለሙያው ዶክተር አሰፋ ከአሉላ ጋር የነበራቸው ቆይታ ግን በዚህ አላበቃም። በተከታይ ክፍል አብረው ይመለሳሉ። እኛም ግን በዚሁ መሰናዷችንን እናጠቃልላለን። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየና ቀናባሪያችን ኤልያስ አስማረ አብረን በመሆን ነው። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.